ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥቅምት 8 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ሀተታዎች አሉን። በቅድሚያ የሞት አፋፍ ባልቶች በሚል ርዕስ የቀረበ ሲሆን ተከታዩ ቀዳዳዋ ጀልባ ስትሰምጥ ተሳፋሪዎቿ ይሸሻታል በሚል ርዕስ የቀረበ ነው። በመጨረሻም በሌላ አንድ ከዝግጅት ክፍላችን በቀረበ ሀተታ የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
ላለፉት ቀናት በተለያዩ ከተሞች ሲካሄዱ የነበሩ የተቃውሞ እንቅስቃሴዎች በዛሬው ቀን ቀጥለውለዋል። በዛሬው ቀን የተቃውሞ ሰልፎች ከተካሄዱባቸው ከተሞች መካከል መቱ፣ በደሌ፣ ሙቀትሪ፣ ጫንጮ፣ ጃርሶ፣ ገብረጉራቻ ያገኙባቸዋል። በትናንትናው ዕለት በፍቼ ጓሃጽዮን ሰላሌ በተደረጉ የተቃውሞ ሰልፎች ምክንያት ደጀን ላይ መኪኖች ለመቆም የተገደዱ መሆናቸው ተነግሯል። በሁሉም ቦታዎች በተደረጉ የተቃውሞ ሰልፎች የወያኔን አገዛዝ በጽኑ የሚያወግዙ መፈክሮች የተሰሙ ሲሆን በአንዳንዶቹ ላይ ፖሊሶችና የሌሎች ህብረተሰብ አባላት ተሳታፊ መሆናቸውን ከተገኘው መረጃ ማወቅ ተችሏል። ከጅጅጋ ከተማና ከሌሎች የሶማሊያ ክልል አካባቢዎች ተፈናቅለው በመጠለያ ካምፕ ውስጥ ያሉ የሚገኙ ዜጎች በወያኔው ልዩ ፖሊስ የደረሰባቸውን በደልና እንዲሁም በየመጠለያ ጣቢያዎቹ የሚኖሩበትን የስቃይ ኑሮ ሁኔታ ለቢቢሲ የዜና ተቋም መናገራቸው ተገለጸ። የቢቢሲ የዜና ወኪል በዛሬው ዕለት እንደዘገበው በየስደተኛ ካምፕ ውስጥ በመዘዋወርና ስደተኞችን በማነጋገር መረጃ መሰብሰቡን ገልጾ ዜጎች በወያኔው ልዩ ፖሊስ በአሰቃቂ ሁኔታ እየተደበደቡ መንገድ ላይ እንደተጣሉ፣ ሴቶች ከባሎቻቸው እንዲለዩ መደረጉና በጫካ ውስጥ እንዲቆዩ በማድረግ ለተከታታይ ቀናት ሲደፈሩ እንደቆዩ፣ ሕፃናት ከወላጆቻቸው እንደተለዩ እንደገለጹት ዘግቧል። አሁን ባለው የመጠለያ ቦታ የሕፃናት ምግብ እጥረት መኖሩን፣ የመታጠቢያና የመጸዳጃ አገልግሎት አነስተኛ መሆኑን እንዲሁም አሁን ከወታደሮችና የጸጥታ ኃይሎች ማስጠንቀቂያና ዛቻ የሚደርስባቸው መሆኑን ተናግረዋል። በተያያዘ ዜና በአካባቢው በተፈጠረው ግጭት ምክንያት ከአንድ ቦታ ወደ ሌላ በሚዘዋወሩ የንግድ እንቅስቃሴዎች ላይ ከፍተኛ ችግር የተፈጠረ መሆኑም ታውቋል። ከሶማሊያ አካባቢ ወደ መሃል አገር የሚመጡ እንደ ፍራፍሬ አይነት ሸቀጦችን የያዙ መኪናዎችን በየቦታው ማለፍ ተከልክለው የቆሙ መሆናቸው ሲገለጽ፣ ከኦሮሚያ አካባቢ ወደ ውጪ የሚሸጡ የጫት ምርቶችም በሶማሌ ክልል ባለስልጣኖች በተደረገው እገዳ ምክንያት ሊሸጡ ያልቻሉ መሆናቸውና በዚህም አርሶ አደሮች እየተጎዱ መሆናቸው ታውቋል። ስኳር ከብዙ አካባቢዎች እየጠፋ መሆኑ ሲነገር፣ የተወሰነ መጠን በሚገኝባቸው በአንዳንድ አካባቢዎችም ነጋዴዎቹ በከፍተኛ ዋጋ በራሽን እየሸጡ መሆኑን የሚደርሱን መረጃዎች ይገልጻሉ። በአዲስ አበባ ስኳር በአብዛኞቹ ቀበሌዎች የጠፋ ሲሆን በሚገኝባቸው ቦታዎች በኪሎ 22 ብር ሲሸጥ የነበረው ወደ 40 ብር ከፍ ማለቱ ታውቋል። ከስኳር ምርት ጋር በተያያዘ የወያኔ ባለስልጣኖች በዘረፋ ተግባር ላይ መቆየታቸው በተደጋጋሚ መዘገቡ የሚታወቅ ሲሆን ስኳር ምርት ኃላፊዎች ሌብነታቸውን ለመሸፈን በአሁኑ ወቅት ለደረሰው የስኳር መጥፋት መጠገን ያልቻሉ ፋብሪካዎች ማምራት ስላልቻሉ ነው በማለት ምክንያት ይሰጣሉ። ሜቴክ በሚባለው የወያኔ ብዝበዛ ተቋም እየሰራቸው ነው የሚባሉት የጣና በለስ 1፣ የጣና በለስ 2 እና የኦሞ ኩራዝ የስኳር ፋብሪካዎች ብዙ ቢሊዮን ብር ወጪ የወጣባቸው ቢሆንም እስካሁን ድረስ ስራቸው ሙሉ በሙሉ ያልተጠናቀቀ ከመሆኑም በላይ በቂ ምርት ለማምረት ያልቻሉ መሆናቸውም ይነገራል። እንዲያውም ተመርቶ የነበረው የሸንኮራ አገዳ ምርት ፋብሪካው ባለመስራቱ መበላሸቱን የዜና ምንጮች አጋልጠዋል። የግብጽ የወያኔና የሱዳን የውሃ ሚኒስተሮች በአዲስ አበባ ላይ ውይይት በሚካሄዱበት ወቅት ግብጽ በባለሙያዎች የሚጠናው የመጨረሻው የቴክኒክ ጉዳይ ሪፖርት መዘግየት ያሳሰባት መሆኑን መግለጿ ሚድል ኢስት ሞኒተር የተባለው ጋዜጣ ዘግቧል። ቢአርኤል እና አርትሊያ የተባሉት የፈረንሳይ ኩባንያዎች ባለፈው ዓመት ጥር ወር መጀመሪያ ዘገባቸውን ማቅረባቸው የሚታወቅ ሲሆን ይህንን የመጀመሪያ ዙር ዘገባ ግብጽ ስትቀበል ሱዳንና የወያኔ አገዛዝ ሳይቀበሉ የቀሩ መሆናቸው ይታወቃል። ጥናቱ መሸፈን አለበት በሚባሉ ጉዳዮች ላይ ስምምነት ባለመድረሱ ምክንያት በ11 ወር ውስጥ ይቀርባል የተባለው የአጥኚው ቡድን ዘገባ 9 ወር ያለፈ መሆኑን ተነግሯል። የዘገባው መዘገየትና የግድቡ ሥራ ለመቋረጥ ግብጽን በጣም ያሳሰበ መሆኑን ታውቋል። የኬንያ የምርጫ ቦርድ ኮሚሽን ከፍተኛ ባለስልጣን የሆኑት ሚስስ ሮዝሊን አኮምቤ በኬንያ የምርጫው ኮሚሽን ውስጥ ከፍተኛ ውጥረት ላይ ስላለ ነጻና ፍትሃዊ ምርጫ ሊካሄድ አይችልም በማለት ኃላፊነታቸውን ለቀው ወደ አሜሪካ ሄዱ መሆናቸውን ገልጸዋል። ሴትዮዋ ኮሚሽን ከፍተኛ የፖለቲካ ጽዕኖ ስላለበት ስምምነት ላይ ሊደርስ ያልቻለ መሆኑን ገልጸው በተከታታይ በወሰዷቸው አቋም ምክንያት በሕይወታቸው ላይ አደጋ ሊጣል ይችላል ከሚል ስጋት ኃላፊነታቸውን ለቀው ወደ አሜሪካ የመጡ መሆናቸውን ገልጸዋል። ከጥቂት ጊዜ በፊት የምርጫ ቦርዱ የአይቲ ኃላፊ መገደላቸውን አስታውሰው በእሳቸውም ላይ ተመሳሳይ ሁኔታ ሊደገም ይችላል ከሚል ፍራቻ መውጣታቸውንም አስምረውበታል። በኮሚሽን ውስጥ ያሉ ግለሰቦች የፓርቲያቸውን መመሪያ ብቻ የሚያስተጋቡ በመሆናቸው ስምምነት ላይ መድረስ አይችሉም ያሉት ሚስስ አኮምቤ ባለፈው ምርጫ የተደረገው ስህተት አሁንም ሊደገም ይችላል ብለዋል። የኮሚሽኑ አባላትና ሰራተኞች ከፖለቲካ ደጋፊዎችና ከተቃዋሚዎች ከፍተኛ ማስፈራራትና ዛቻ እንደሚደርስባቸው ገልጸዋል። የኬንያ ምርጫ ኮሚሽን ሊቀመንበር በሴትዮዋ ስልጣን መልቀቅ ያዘኑ በመሆናቸው የኬንያ ባለስልጣኖች በምርጫው ሂደት ውስጥ አልጋ እንዳይገቡ ቢያስጠነቅቁም የሚቀጥለው ምርጫ ተአማኒነት ይኖረዋል የሚል ማስተማመኛ የማይሰጡ መሆናቸውን ገልጸዋል። በቅርቡ በሶማሊያ ፈንድቶ ከፍተኛ ጉዳት ካስከተለው ፈንጅ ጋር በተያያዘ 2 ሰዎች በቁጥጥር ስር መዋላቸው ታውቋል። አንደኛው ከባለስልጣኖች ጋር የሚተዋወቅ ከፍተኛ ቦታ ያለው ሰው ፈንጂው የጠመደበትን ከባድ መኪና ወደ መሃል መቋድሾ እንዲያልፍ ወታደራዊ ኃላፊዎችን አግባብቶ እንዲያምኑ አድርጓል በሚል ምክንያት የታሰረ ሲሆን፣ ሌላው ደግሞ በዚያውኑ ዕለት ፈንጂ በተጠመደበት ፒካፕ መኪና ሆኖ ከባዱን የጭነት መኪና ሲከተል የነበረና በኋላም አቅጣጫ በመቀየር ወደ ሌላ ቦታ ሲሄድ የተያዘ አሽከርካሪ ነው። ሁለቱም ሰዎች ምርመራ እየተካሄደባቸው መሆኑ ታውቋል። በተያዘ ዜና የሶማሊያ ባለስልጣኖች ቆስለው በክምና ላይ ለሚገኙ ዜጎች ህዝቡ ደም እንዲለግስ ተማጽነዋል። በርካታ ሰዎች በከባድ ሁኔታ ስለቆሰሉ የሟቹ ቁጥር ሊጨምር ይችላል የሚለው ስጋት አሁንም ከፍተኛ ነው። ሰኞ ጥቅምት 6 ቀን ቶጎ ውስጥ ከተቃዋሚ ኃይሎች ጋር ግንኙነት አላቸው የሚባሉ የሃይማኖት መሪ በመታሰራቸው ምክንያት ከፍተኛ ተቃውሞ ተነስቶ በተፈጠረ ግጭት ጉዳት የደረሰ መሆኑ ይታወቃል። ማክሰኞ ዕለት የቶጎ ባለስልጣኖች በሰጡት መግለጫ 3 ሰዎች የተገደሉ መሆናቸውና ከነዚህም ውስጥ 2 ወታደሮች እንደሚገኙበት ገልጸዋል። በመካከለኛው የቶጎ ግዛት በሚገኙ ሶኮዴና ባፊሎ በሚባሉ ከተሞች ተቃዋሚዎች ጎማ በማቃጠል መንገድ የዘጉ መሆናቸውና እንዲሁም በሎሚያ ከተማ የሚገኘው የተቃዋሚ ፓርቲ ጽህፈት ቤት ፖሊስ ያቃጠሉ መሆኑ ተነግሯል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
የብዙሃን እናት መጠጊያዬም እንላት እማማ ናትና የብዙሃን እናት መጠጊያዬም እንላት እማማ ናትና ሀገሬ ናት እንኳን። ስማቸው ጀግኖች ሞቱላ ህፃን ሽማግሌ የተሰየፈላት ደመ መራራና ቁጡነት ያለባት ጎጆ ናትና ሀገሬ ናት እንኳ የብዙሃን እናት መጠጊያ የምንላት እማማ ናትና ሀገሬ ናት እንኳት የብዙሃን እናት መጠጊያ የምንላት እማማ ናትና ሀገሬ ናት እንኳት ወንዱ በሮ የቆመላት ጀግኖች በጦር ሜዳ ወጥተው የቀሩላት እኔም በተጠንቀቅ አለሁሽ እምላት ጥቋር አፍሪካዊት ሀገሬ ናት እንኳት የብዙሃን እናት መጠጊያ የምንላት እማማ ናትና
የሞት አፋፍ ቧልቶች። የጨነቀው እንደሚባለው ሁሉ ጎርፍ የሚወስደው ቄጠማ ይጨብጣልም ተብሏል። ወያኔ ሊወድም አንድ ሐሙስ ቀረኝ ባይነውና የሞት አፋፍ ሙከራዎቹና ሴራዎቹ ብዙዎቹ በቧልት ደረጃ የሚፈረጁ ተጧጥፈዋል። የቆሰለ አውሪ መንፈረጋገጡ የሚጠበቅ ቢሆንም የወያኔ ጭንቀት በአዜብ ደሃነኝ ቧልት የሚረግብ አለመሆኑን ማንም የሚስተው አይደለም። ወያኔ ተስፋ መቁረጡንና ቄጠማ ሊጨብጥ መነሳቱን በመሪዎቹም ልፈፋና የቀቢጸ ተስፋ ሁኔታ እየታየ ያለ ነው። ወያኔ ወያኔ ነውና የናቅፋ ደደቢት ውላጅ ነውና በዋና መልኩ የተያያዘው ሴራ ሕዝብን መከፋፈል ነው። ለዚህ ደግሞ ተባባሪ የሆኑ ወይም ሊሆኑ የቋመጡ ከንቶችንም በማባበል ላይ ነው። ከዚህ ከዚያ ቡድን ጋር ንግግር ጀመርኩ ብሎ የሚወሻክተውና እየጣረም ያለው የዚህ የማወናበድ ሙከራው ዋና አካል ሲሆን፣ የወያኔ መነሻና መድረሻ ግን ሕዝብን እርስ በርስ ማናከስና የበላይነትን መያዝ። ይህ ካልሆነም ሕዝብን አናክሶና አዳክሞ ትግራይን መገንጠልና ከተቻለም ከኤርትራ መደባለቅ ነው። ቀውጢ ቀን ሲመጣም በአንቀጽ 39ና በቡችሎቹና ከሃዲዎቹ መሠረት በየክልሉ ግንጠላን አስቀንቅኖና ኢትዮጵያን በላልቶና በጣብጦ ወደ ትግራይ ሊጠቃለል የተጠና እቅድ አለው። ዛሬ በሶማሊያና በኦሮሞ ክልል በሚል ግጭት የተቀሰቀሰው በዘፈቀደ ወይም ሳይታሰብ የመጣ ሳይሆን ወያኔ ያለመውና ያቀደው ነው። ልዩ ኃይል በጀርባው ወያኔን ይዟል። ዋናው የወያኔ የመቆያው ዘዴ ሕዝብን ከፋፍሎና አንድነት ነስቶ ሁሉንም በተናጠል እየመታ መግዛት ነው። የትግራይን የመገንጠል ሁኔታ በቂ ዝግጅት አድርጎበታል። ይህ ግን ከንቱ እንዳይቀር ኢትዮጵያን እንደ አገር ማፈራረስ ያስፈልገዋልና ይህንን እውን ለማድረግ በመሯሯጥ ላይ ነው። ወያኔ ሌላ የቀውጢ ሙከራው የሚያምን ካገኘ ከአዜብ ድህነት ቧልት በተጨማሪ ቀንደኛ ወያኔዎች ከሥራ ተሰናበቱ ቦታ ለቀቁ ወዘተ የሚለው ነው። በረከት ስንብት አስገባ አባዱላም እንዲሁ እገሌ ወያኔ ነቀፈ ወያኔ ድርድር ፈለገ ወዘተ ሁሉም ከንቱ ሆኖ ሳለ የሚተለል ጅል ፍለጋ ላይ ናቸው። በረከት ስንብት ጠየቀ ከንቱ ወሬ ነው ታዲያ ምን ይሁን ሊባልም የሚገባው ነው። የወያኔ ባለስልጣኖችን ህዝብ ያውቃቸዋል ለማንም ስልጣን አያጋሩም አያካፍሉም። ነገ ጠዋት መጋጆቻቸው ይህን አሉ ያነቀፉ ቢባል ዋጋቢስ ነው። ስልጣን አሁንም በፍጹምነት የተያዘችው በወያኔ ነው። በርግጥ በወያኔ መካከል ክፍፍል አለ። ትናንት የስብሃት የበላይነት ከነበር ዛሬ ደግሞ የናዜብ አባይ ወልዱና ደብረ ጽዮን ሊሆን ይችላል። ስልቻ ቀልቀሎ ያው ወያኔ የስንብት መልቀቅ ቧልት የወያኔ የሞት አፋፍ አድኑኝ ተሞኙልኝ ሙከራ ነው። ጅል በየደቂቃው ይወለዳል የሚለው በሀገራችን ወደ ሰኮንድ ሊወርድም ስለሚችል ወያኔ ተስፋው የሚጃጃል ዜጋ ይበዛል የሚል ነው። በዚህ መስክ ወያኔ ክልል ፈላጊዎችን እኔ ከተወገድኩ ክልል ይፈርሳል የአማራ ትምክት ይነግሳል ብሎ ቡታ ያሰማል ያስፈራራል። በሌላ በኩል ደግሞ እንደራደር እንጂ ብሎ ደለላውን ስለሚያካሂድ አንዳንዶቹ አምነውትና ወይም የለመዱት መልፈስፈስ አይሎባቸው ሱዳንን ሳይቀር ከወያኔ አስታርቀን ብለው መለመን መያያዛቸውን እየሰማን ነው። ወያኔ ለዘመናት ኢሃፓ የሚል ስም አልሰማ ባይ ቢሆንም ቢያንስ ለማወናበድ ከድርጅቱም ጋር ድርድር ጀመርኩ ብሎ መቀባጠሩን መስማት ተገደናለን። የጨነቀው እንዲሉ ነው። ችግሩ ከጠናበት ቅጥረኞችን ፈልጎ ከኢሃፓም ከሌሎችም ተስማማሁ ሊል ዝግጁ ሊሆን ይችላል። ለወያኔ ዋናው ጉዳይ አወናብዶ በስልጣን መቆየት ነውና የድርድርና የሰላም አማራጭም ዛሬ ከንቱ ማደናገሪያ እንጂ ፍሬ ያለው መንገድ አይደለም። ይህን ተቀብለው የሚኮለኮሉ ግን በመሰረቱ ለኢትዮጵያ መቆማቸው በጥያቄ የሚገባ ነው። ተቃዋሚነን የሚሉ እውን ተቃዋሚ ናቸው ወይንስ እንደነ ክህደቱ ለወያኔ ሊጠቅሙ የተመሰረቱና የሰሩ ማለቱና መመርመሩ አስፈላጊ ሆኗል። የድርጉ ነፍሰ ገዳይ አሊ ሙሳ ጀሌ ሆኖ ስንቱን ያስገደለና የዩኒቨርሲቲ መመረቂያውን ለአሊ ሙሳ መታሰቢያ ይሁንልኝ ያለው ግለሰብ በቀይ ሽብር ተካፋይ የነበረ የደቡብ ተወላጅ የተቃዋሚ ድርጅት የሬዲዮ አቅራቢና የአመራርም አባል መሆናቸውን እናውቃለንና ጥያቄ ማንሳታችን ተገቢ ነው የሚባል ነው። ወያኔ ቀውሱ ብሶበታልና በዚህም በዚያም ያድነኛል ያለውን እንቧጮ ሁሉ ታቦት ሊል እየቃጣ ያለ ነው። በዚህ ከንቱና ጸረ ኢትዮጵያዊ ለወያኔ ነፍስ አድን ጥረት አጋር የሆኑትንም ሊደልል ጎንበስ ቀናም እያለ ነው። ከዚህ በፊት በክህደትና ባንዳነት የተካኑትና ህዝብ የሚያውቃቸው ተባዮች አንገት ቀና ሲያደርጉ አዳዲስ ልብላባይ ቡድኖች ደግሞ ትግል በሰላም በሚል ሽፋን ወያኔ ይጠራቸው ዘንድ ዘጥ ዘጥ እያሉ ናቸው። ወያኔ ከዚህ ቀደም ንቆ ጆሮ ባይሰጣቸውም አሁን ግን ጭንቅ መጥቶበታልና ኢምንቶችን ሰብስቦ ጊዜ ሊገዛ ሊሞክርም ይችላል። ከዚህ ባሻገርም ወያኔን ከሻዕቢያ ለማስታረቅና እነ ሱዳንም ጥረት መጀመራቸው ምስጢር አይደለም። የሙከራ እስካሁን የሻዕቢያን አዎንታ ያገኘ ባይሆንም ውልደታቸው የትግራይ የሆኑ የሻዕቢያ መሪዎች ለዚህ ሙከራ ጆሮ ሊሰጡ ይችላሉ የሚል ግምት አለ። ሻዕቢያ ከወያኔ ከሰመረ ተጣምረው ቀደም ሲሉ እንደነበረው የመቶ ዓመት ችግር በጋራ ሊፈጥሩብን ይችሉ ይሆናል። ወያኔ በዚህም በዚያም ግን ከሞት ለማምለጥ የማይፈነቅለው ድንጋይ የለምና በተለይ ህዝብን በብሔረሰብ በሃይማኖት ለማጣላት ብዙ ወንጀሎችን በሽፋም ሊፈጽምና ሌሎችንም ሊከስና ህዝብን ሊያናክስ ይችላልና ጥንቃቄ መደረግ እንዳለበት ጥቆማዎችም በስተዋል። ወያኔ ብርክ ስለያዘው ኢትዮጵያን የሚጎዱ እንቅስቃሴዎቹን ጨመረ እንጂ አልቀነሰም። በተለይም አገሪቷን መዝረፍ ላይ የወሮበላዎቹ ቡድን መረን አልባ ዝርፊያን እያካሄደ ነው። ባለፈው ሁለት ዓመታት ከቢሊዮን ዶላር በላይ ወደ ማሌዥያ እና ኢንዶኔዥያ ባንኮች ተጓጉዟል ሲባል ከዘራፊዎች ውስጥ አዜብ ጎላ፣ ስዩም መስፍን፣ አባይ ፀሐዬ፣ سبحات نگاننا برکت سمون يمي تکسو هونوال وياني بچنك اگزي رستوت ينبرون يتقرينم هزب لك سكسي يموكرانو سيلففو ينبرون آمارا متابه ارومولي اتفاهنو كسكساون ماس فراريون ادسو ايدلك انو بتلي تاريك يمايو قوتاتوچن بوت مدولياس قبا ايتارنو كقندر تقريوش تمن الترو تبررو ليل يموكرون انرسام سنفنيوچن مدراشتو باقرم بوچم سياس چوهننا هزبن ارس ورسو لياتالا يموكرونم يمنزان قوايدلم زاريم هزبن كهزب لما قاجت بتليم عماراننا ارومون لما تارات بزو دنگاوچن بمفنك الله يغنيان يهننم نقطو مكشف يزيغوچ قداجننا حالا في النتنو يهزبونا يكاريد لما دناكف ويانيم بعدانم متاقتو يتعروناچو يسودان أمباغن نوش كوياني قن نقومو يترچالا چونم إياد الرقوم هونا چو تاوكوال متما لا يالو يسللا تابيا چو بغن در يالو نوني تاب مسللا يمونو يتاوكال مهرابا ويانم تازاجا چو وياني انداي وقت بالا چو آكم هلو بهلو مسك إيردوس نو اندم يتاوكو سيموت تلوت آكو أمك إيراد چو يمايكار نو بزي مهال دغمو شعبيا يهزبون تغل ويم لوتون لكوتاتر يتارنو. يكولك كولات شو بزي مزق يهزب دغاف ألبانات شونا منم لتاك متباي شلوم. لمن ألباتو متاك ميهون ألو بميل بتنشون بيهون نفس لي زرابات شونا بتري. يهك انيا أغر ودادو چن تغل لما دناك اف متارون يأينو. فرجبزو يهونون شاتر خلو لما قواقوام هزب زق جومهوننا دلو اللالما قبات زب مقوم يتبك بطال وياني اني كموت سردويب كالكالتشو اهيا يبلت ياهيا اهيانو هزبن عبت عبتو نايتو بيالاس كفي تفاد دارغو تقرأين يغن در ولو لمريتو اتشن اندت اقللتش لغزا يمنيال يهمنيوتون قجت مادرغو ييتو بيويان هلو حالا في النت قداجنو وياني كبارلما اندسنا بيت كما كاري النت بوتاو اندي لك عيدا لم يهزب في اللاغوت ازباتشن يمي فلقو بارلاما تبييون معفرس يويانين هقوشنا سندوش خلو مسرزنا راسو ويانينم ماودمنو يهن عالماون يميار بسبسو هلو اتوبيان ييقودو يالو ناچو سراتو لفرسسيل تنتلال تلوبت ينبرو عيدوش تلوت زلو مهداتشو يمي تبقنو مكاداتشون نبارتات تالن كواننا غباتشن جن اغدنم يوياني ودكاتنو غباتشن بركة سرالككا سبهات عرجتو موتا يدل قزواتشن ويم تغلاتشن يميكو مايهونم مالتنو فلاغو تاتشن ويانين كيتو بيان مدر ماتفات مولون مچم مچ مرسات يلبنم يافنا تقوامو تشوم ميناتشو سرهزبنونا مفرساتشون انفلدقالن يهزب نبرت يهونون تمنجات شون ودو وياني بوياني لاي انديو الدروم مكسكس قديتا اتشنو يوياني مساريا مكشفو مششرشرو مشاقتو لاغر تقامينو ويانين موغات ماسو قدوم اتيوبيا يمتتبك ابن قداجنو موت لوياني دل لاتيوبيا هزب تغل
Bye.
ቀዳዳዋ ጀልባ ስትሰምጥ ተሳፋሪዎቿ ይሸሻታል። የማንኛውም ስርዓት በስልጣን የመቆየቱ ሰዓት ሲያከትም አባላቱና ደጋፊዎቹ እየጣሉት በያጣቾቹ ኮብለላሉ። ይክስተት ትላንትም በደርግም ማክተሚያው ከታይቷል። የቴድሮስን ፈለግን ከተላለስ ሊሆን የነበሩት ሁሉ ሳይቀሩ በፍርሃት አገሪቱን እየከዱ ህዝቡንም ለሌላ መከራ ያጋለጡ ባሳፈሪ መልኩ ኮብለዋል። በለሃይቶች መርከቧ መስጠም ስትጀምር ወደ ባህሩ ይዘላሉ። እንደሚባለው ዛሬም ያክስተት እየተደገመ በመድ ላይ ይገኛል። ወያኔ ጋር ሻጃግሬዎችና የወንጀሉ ተባባሪዎች ሁሉ አንድ በአንድ በያጣጫቸው እየኮበለሉ ነው። አይተነው ጊዜ ወደ አደላበት በሚለው የጥቅመኞች የበላባዮች መመሪያ መሰረት የነገ ሰልፋቸውን ለማሳመር ሽሽታቸውን ተያይዘውታል። ከሞትና ከአሜሪካ ማንንም አይቀርም በማለት በርካታዎች ወደ አሜሪካ በማቅናት ላይ እንዳሉ ያደባባይ ሚስተር ከሆነ ቆይቷል። ሀገራችን የመከራ ዘመን ሲያጋጥማት መሪዎቿና በዝባጆቿ እየጣሉት እንደሚኮብልሉ የቅርብ አንገታስደፊ ታሪካችን መስክቦታል። የትላንት በስቲያው ወደ ሎንደን፣ የትላንቱ ደግሞ ወደ ዚምባብዌ ተጉዟል። የዛሬዎቹ ወዴት እንደሚኮብልሉ ራሳቸው ወያኔዎቹ አስቀድመው አውቀውታል። ሰሞኑን ቱባ ቱባ የሆኑ ወያኔ ባለስልጣናትና የህዝብ ሀብት ዘራፊዎች አንድ ባንድ እየኮበለሉና ሌሎችም ከስርዓቱ ሹመታቸው እየሸሹና የሥራ መልቀቂያ ደብዳቤ እያስገቡ እንደሆነ የመገናኛ ብዙሃን መረባረብ የሆነ ቆይቷል። ለስብሰባው ደውጭ ሄደው ከቀሩት መካከል በስርዓቱ ወታደራዊና የሲቪል መረጃ መዋቅሮች ውስጥ ሁነኛ ቦታ የነበራቸው እንደነበሩ ታውቋል። ብዙ ምስጢሮችን የመረጃ ስንክሳሮችን ይዘው እንደወጡ ይነገራል። የያዙትን ሀገራዊ ምስጢር ለሚያስጠጓቸው በአዳን መንግስታት የእጅ መንሻ በማቅረብ የተደላደለ ኑሮ የሚያገኙበትን ዋስትና ለማግኘት ተስፋ ያደርጋሉ። መርህና ህሊና የሚባል ነገር ቀድሞውኑ ስላልተፈጠረላቸው ከወያኔ ጋር ሻጀግርነት ወደ በአዳን አገልግላይነት ለመንከባለል የሚያደርጉት ሽሽት ከብርሃን የበለጠ ፍጥነት መሆኑን ያስደምማል። ሁሉም ነገር ሲያልቅ አምር ነውና የዘረኛው የወያኔ ግባተ መሬት ሲቃረብ ካገዛዙ ጋር አባሪ ተባባሪ ሆነው አስረሽ የምጩ ሲሉ የነበሩ ሁሉ የወያኔን ሬሳ አፈር ከመልበሳቸው አስቀድመው እየከዱት የሚኮብሉሉትን አገልጋዮቹን ስንመለከት ይቺ ኢትዮጵያ የምትባለው ሀገራችን ምን አይነት ህሊና ቢሶች ፍጡራን እንደሚገዟት አመላካች ሆኗል። በሌላ በኩል ደግሞ የተያዘው የተረዘዘው ሁሉ ከመጣበት ህዝባዊ ፍርድ ለማምለጥ የቱን ያህል በተጠንቀቅ ላይ እንዳለ ያረጋግጣል። ሀገራዊ ወንጀል የፈጸሙ ሁሉ ህዝባዊ ፍርድ እንደሚጠብቃቸው አስቀድመው ከመገንዘባቸው የተነሳ ዛሬ ሁሉም በያጣጫው ነፍስ ያውጭኝ ያለ ኮበልላል። የሰሞኑ የሥርዓቱ ቀንደኛ አገልጋዮች መክዳትና ያንዳንዶቹም የሥራ መልቀቂያ ማመልከቻ ማቅረብ የ27 ዓመት ወንጀላቸው ጽዋ ሞልቶ እየፈሰሰ መምጣቱን አመላካሽ ነው። ያገዛዙ ቁንጮ ከሆኑት መካከለ አንዳንዶቹ ሰሞኑን በህክምና ያሳበቡ ቤተሰቦቻቸውን ያዙ ወደ ምራብ ሀገራት በመሄድ ላይ መሆናቸው አንዳንድ መረጃዎች ያመለክታሉ። በኢትዮጵያ ሰማይ የሚያንዣብበው ለውጥ ወጋገን ለነሱ ጽልመ ተፈዳም ያስከትልባቸው መሆኑን ማንንም ሳይነግራቸው ራሳቸው ደርሰውበታል። ትላንት የደርግ ቁንጮ የነበረው ሰማይ ምድሩ ሲደፋበት አገሪቷንና ህዝቧን ሞኛቹን ፈልጉ ብሎ እንደፈረጠጠ ሁሉ የዛሬዎቹም ከሃዲያን ያንኑ ቢደግሙ አስገርምም። ከሁሉም በላይ የሚያሳዝነው ግን የቅርብ ጊዜ ሀገሪቱ መሪዎች ነንባዮች ሁሉ የሀገር ክህደት በተከታታይ እየፈጸሙ መቀጠላቸው ነው። ይህ ክስተት ላንዲዬና ለመጨረሻ ጊዜ ሊያከትም የሚችለው በህዝብ በጎ ፈቃድ ሙሉ ተሳትፎ የሚመሰረት ዲሞክራሲያዊ ስርዓተ መንግስት ሲመጣ ብቻ ነው። ያ ደግሞ በመኞትና መፈክር በማስተጋባት ብቻ የሚመጣ አይደለም። ያገባኛል የሚለው ሁሉ ተባብሮና ተስማምቶ የሚያስገኘው ውጤት ነው። ያም ሆኖ ግን ዞሮ ዞሮ በዚህም ተባለ በዚያ በሀገራችን የህገ በላይነት እስካልተረጋገጠ ድረስ ሁሉም ነገር ከንቱ ነው። ዲሞክራሲያዊ ስርዓተ መንግስት መረጋገጫው የህግ ለዋላዊነት ዋስትና ሲያገኝ መሆኑን ሊያከራክር አይችልም። ወቅታዊ የሀገራችን ተጨባጭ ሁኔታ በሁሉም ማዕዘናት የህዝብ አልገዛም ባይነት ባሻፈረኝነት ታጅቦ መቀጠሉን ያሳያል። ይህም ሁኔታ ለሀገሪቱና ህዝቧ የብሩህ ተስፋ ሰጪ የሆነ መምጣቱ ግልጽ ቢሆንም ተስፋውን እውን ለማድረግ ግን ሀገር አቀፍ ትግሉን እያፋፋሙ መቀጠል አማራጭ አይኖረውም። ህዝባዊ አመፁን በቀጣይነት ማፋፋም እንጂ ትግሉን ቦግልም በሚል ሁኔታ ማስተናገድ የወያኔን እድሜ ከመቀጠል በቀር ሌላ እርብና አያመጣም። በአንጻሩ ግን የህዝቡን ተስፋ የማጨለም ተጽዕኖ ይኖረዋል። ይህ በኩሉ ለወያኔ ልብ ልብ ይሰጠዋል። ይህ ግን ለዘለቄታው የሚቆይ አይሆንም። ምክንያቱም ምን ጊዜም ቢሆን የመጨረሻው አቸናፊ ምላተ ህዝብ ትግል መሆኑ የማይቀር ስለሆነ ነው። ትላንት ይሁኙኝ በማለት ማንም አይደፍረንም ሲሉ ለነበሩት ዘረኞችና ተባባሪዎቻቸው ግን የሞት ጽዋ የሚጋቱበት ጊዜ እንደሆነ አውቀውታል። ሀገር አጥፍተው ህዝብ በታትነው ታሪክ ደምስሰው የራሳቸውን እኩያ አጀንዳ ለማስፈጸም ላለፉት 27 ዓመታት ሲዳክሩ የነበሩት ሁሉ የማታ ማታ ማንንም ማዳኝ እንደማያገኙ የዓለም ፖለቲካ ያረጋግጣል። የዓለም ሀገሮች እያንዳንዳቸው የየራሳቸውን ችግሮችን ለመወጣት በሚጥሩበት በአሁኑ ወቅት ስለሌላው ሀገር ችግር ደንታ ሊኖራቸውም አይችልም። በመሆኑም ወያኔ ከገባበት ማጥ ማንንም ኃይል ያወጣው እንደማይችል የተረጋገጠ ነው። በወቅቱ የዓለም ፖለቲካ ይዘትና አካሄድ ማንኛው ሀገር የራሱ ያረረበት ለሌላው የሚያማስልበት ጊዜም ሆነ ትኩረት ደንታም ሆነ አቅም ሊኖረው አይችልም። ሁሉም ሀገራት ቅድሚያና ትኩረት የሚሰጡት ስለ ሀገሮቻቸው ብሔራዊ ጥቅምና ስለ ዜጎቻቸው ደህንነትና ሰላም እንጂ ኢትዮጵያ ሀገራችን ትኑር አትኑር፣ ሰላም ይኑራት አይኑራት፣ ትበተን አትበታተን ጉዳያቸው አይደለም። ኢትዮጵያ ከገጠማት ችግር መውጣት ይኖርበታል ከተባለ ሊያወጧት የሚችሉት የራሷ ልጆች ብቻ ናቸው። ይህ ደግሞ በታሪክ ለመሰከረለት ሀቅ ነው። እያንዳንዱ እውነተኛ ኢትዮጵያዊ ዜጋ ይህንን ይስተዋል ማለት አይቻልም። ይህም ስለተባለ ግን አገሪቱ ከገባችበት አደጋ ለማውጣት ሁሉም የሚጠበቅበትን እያደረገ ነው ለማለት ከቶ አይቻልም። ሁሉ ተባብሮ የሚጠበቅበትን ቢያደርግ ኖሮ ወያኔ በስልጣን መቆየት አይችልም ነበር። የተባበረ ህዝባዊ አመጽ ለአንድ ቀን ጀንበርም ቢሆን ለመቆየት እድል እንደማይሰጠው ያውቃል። አምባገነኖች ስልጣናቸውን ለማቆየት የከፋፍለህ ግዛ ዘዴ መጠቀማቸው የቆየ ቢሆንም ወያኔ ግን ህዝብን በቋንቋና በዘር መከፋፈሉ ብቻ ሳይሆን ዜጎችን እያደህዩ እያደነቆሩ ቅስም እየሰበሩ እያስራቡ መንፈሳቸውን እያዋረዱ እያሰሩ እየገደሉ ከሀገር እያሳደዱና ሌሎችንም ተዘርዝረው የሚያልቁ ወንጀሎች ሁሉ እየፈጸመ እስካሁንም አለ። አደገኞች ናቸው ብሎ በሚፈራቸው ብሔሮች ላይም አይን ያወጣ የዘር ማጥፋት ወንጀል እየፈጸመባቸው ይገኛል። የሰውን ዘር ማጥፋት የአምባገነኖችን ችግር የሚፈታው ቢሆን ኖሮ የናዚዎች ዕቅድ ዓላማውን በመታ ነበር። ያ ግን ሊሳካ አልቻለም። የስድስት ሚሊዮን አይሁዶች መጥፋት ዞሮ ዞሮ ችግር ያስከተለው በወንጀሉ ተባባሪ ባልነበረው በጀርመን ምልአተ ህዝብ ላይ ነው። ለሰብአዊ ፍጡር ሁሉ የህሊና ቁስልን ትቶ አልፏል። የወያኔ ወንጀል ግን በብዙሃኑ የትግራይ ህዝብ ዘንድ አስተጋቦ ይኖረዋል ብሎ ማለት አይቻልም። ይህ እውነት እንዳለ ሆኖ በስሙ ወንጀል የሚፈጸምበት ትግራዋይ ኢትዮጵያዊ ህዝብ ከሌሎች ኢትዮጵያውያን ወገኖቹ ጋር በመተባበር ሀገሩ ከገባችበት አደገኛ ሁኔታ ለማውጣት በሚደረገው ሀገራዊ ትግል ሙሉ ተሳትፎ እንዲያደርግ ጥሪው ይተላለፍለታል። ኢትዮጵያ የሁሉም ዜጎቹ ሀገር ነች እስከተባለ ድረስ ህይወቷን ለማትረፍ ሁሉም የሚጠበቅበትን ህብረተ ሱታፌ ማድረግ ግዴታ ይሆናል። ብሩ ተስፋ ያላትን የነገውን ኢትዮጵያ ለመመስረት ዛሬ ሁሉም ዜጋ የበኩሉን ድርሻ መወጣት መብትና ግዴታ ተልኮና ኃላፊነት እንዳለው ሊያውቁ ይገባል። የጋራ ሀገርን አድኑ በጋራ ብልጽግና ላይ ለማተኮር ከተፈለገ መዳኒቱ በጋራ መቆም ነው። የወያኔ ባለስልጣናት መሸሻቸውን ይቀጥላሉ። እነተኛ ዜጎቿም ሀገራቸውን ለማዳን ይታገላሉ። ካዳኗትም በኋላ እያለም ያበለጽጓታል፣ ያፋፋታል፣ ያጠነክሯላትም። ኢትዮጵያ ሀገራችን የሁለት ስትራቴጂያዊ ሀብቶች ባለቤት ነች። የአባይ ምንጭ መፍለቂያና የአፍሪካ ቀንድን ለመቆጣጠር በተፈጥሮ ዘጋ የታደለች መሆኗ ናቸው። ሁለቱንም በአግባቡ መጠቀም ከተቻለ የነጻነቷና የደህንነቱ ዋስትና ታረጋግጣለች። ለዚህ ስትራቴጂያዊ ራዕይዋ መረጋገጫ ዋስትናም ይሆናት ግን በዲሞክራሲያዊ ስርዓት የሚተዳደር ህዝብ ሊኖራት ሲኖራት ይሆናል። የተነከረች ሀገር ለመሆን የሚያስችላት አብነቱ መብትና ነጻነቱን አስከብሮ የራሱ ገዥና ተገዥ ህዝብ ያላት መሆኗን ስታስመሰክር ነው። የ1966 ዓመተ ምህረት የካቲት አብዮት ካያሌ ዘመናት በኋላ ለመጀመሪያ ጊዜ የኢትዮጵያ ህዝብ ገዥዎቹን ራሱ መለወጥ መቻሉ ነበር። ያም ሆኖ ግን የመከራ ገመዱ ስላልተቆረጠለት ያ ታሪካዊ ድሉ በወታደር አምባገነን ቡድኖች ስለተነጠቀ የራሱ ገዥ ሳይሆን ቀረ። ያ የካቲት አመጽ አሁንም በሌላ በኩል በሀገራችን ፖለቲካ አድማስ እያንዣበበ ነው። ድሉን ለመንጠቅ ዛሬም እንደ ትናንቱ አሰፍስፈው የሚጠባበቁ ነጣቂ ኃይሎች ተዘጋጅተው አድፍጠዋል። እነርሱን ተከላክሎ የኢትዮጵያን ህዝብ ትግል ድል ለህጋዊ ባለቤቱ ለኢትዮጵያ ህዝብ ማስረከብ የእውነተኞቹ ኢትዮጵያውያን ኃላፊነት እንደሆነ መገንዘብ አስፈላጊ ነው። አንድ ህዝብ በህይወቱ ሊታለል የሚችለው አንድ ጊዜ ብቻ መሆን አለበት። ሀገራችን ኢትዮጵያ ሆኜ ባልወለድ እንኳ ኢትዮጵያ መሆንን እመርጥ ነበር የሚል ዜጋ እንዲኖራት ያስፈልጋል። ጀልባዋ ትሰምጣለች፣ ተሳፋሪዎቿም ጥለዋት እየሸሹ ነው። ሀገራችን ግን በነጻነት መኖሯን ትቀጥላለች። ኢትዮጵያ ለዘላለም ትኑር።
ይቅርታ አው ይቅርታ ይቅርታ ጠይቁ ወያኔ አንገታችንን በገመድ አስሮ ሲጎትተን እያያያችሁ ዝም ወያኔ በአደባባይ ሲያርድ የህፃናት ጭንቅላት በጥይት ሲያፈርስ እያያያችሁ ዝም ወያኔ መሬታችንን ነጥቆ ሲያፈነቃቅለን እያያያችሁ ዝም የወያኔ ታናሽ ወንድም አይሲስ ሜዲትራኒያን ባህር በደማችን ሲያቀላ እያያያችሁ እየሰማችሁ ዝም ወያኔ ልጇን በጥይት ገሎ እናት ሬሳው ላይ እንድትቀመስ ሲያደር እያያያችሁ እየሰማችሁ ዝም አቤት 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 ከወያኔ ሳንጃ ግድያም ግርፋት ከሚያፈሰው ደም ከሚያጠፋው ነፍሳት የናንተ ዝምታ አይቶ አለማየት ልባችንን ወጋው ሆኖ ድርብዝለት አው ልባችንን ወጋው ሆኖ ድርብዝለት እኮ ከወያኔ በልጥኛ የተጎዳ ነው በተማሩ ውሾች አድርባይ ልክስክስ በክርስቶስ አደሮች ነው እናም ይቅርታ ጠይቁ አዘለ አቀፈ አፈረጠም ጣለ አረዳ ሳረደ ቢላም አቀበለ ተሸማም ነጠቀ ቅርጫ ተካፈለ እጅና እግሮቹ በንጹሃኖች ደም እስከራሱ ድረስ ይከፍላል ብድሩን ለወረወረው ነፍስ እናም ይቅርታ ጠይቁ ሆኖ እስከተገኘም የውያኔ ሸበጥ ሞርያ ፎጣ መጠየቁ አይቀርም ይጨለማ ገፎ ብርቀን ሲመጣ ይቅርታ እንጠየቅ እስከ መቼ ድረስ ወያኔ ሲያል ምንም ፈች ሆናችሁ ወገንን ሲያረድ ሀገር ሲበታትን ቅርጫ ተካፍላችሁ በተራበው ዜጋ በየእስር ቤቱ በተወረወረ ወገብ ላይ ቆማችሁ እኮ እስከ መቼ አስሮና ቀጥቶ በሳት እያጋየ ጆሮአችሁ እየሰማ አይናችሁ እያየ እስከ መቼ ድረስ ለፋሽስት ወያኔ መጣፊያ የምትሆኑ ልክ እንደ ጠመኔ ኤሪያ ለዚህ ለበሰበሰ በአራቱም ማዕዘን በቃን የተባለው የፋሽስት ርቅም እንኳንስ ለእናንተ ለራሱም አይጠቅም ይቅርታ ጠይቁ አሁን እንጠየቅ እናንተ ባሪያ ሁናችሁ አትሙቱ ይቅርታ ጠይቁ ከህዝብ ጎን ቁሙ አሁን ነው ሰዓቱ ከፈኑ የጅብ ቆዳ ከሆነ ወያኔ አይነ ላፈር ብሎ መሸሽ ነው ይሄኔ ስሩ ከደረቀ ቅርፊት እንኳን ካጣ ከመርዛ መጅብ ጥላ ወያኔ ከምኑት አረምን አይናውጣ ይሄን ነው እንጂ እድሉን ተጠቅሞ ይቅርታ መጠይቅ ወደ ህዝብ ጎራ ፈጥሮ መቀላቀል ከወያኔ ጋራ ገሃነም ከመጓዝ አብሮ ከመቃጠል ኧረ ይቅርታ ጠይቁ አሁን ነው ሰዓቱ ፈጥናችሁ አምልጡ ከወያኔ ጉያ ሳይነጋ ለሊቱ በጊዜው ከሆነ በበደሉ ሰዓት ህዝብ ማህሪ ነው አውዝ በማሪ ነው ይቅርታ ይቀበላል አይፈጽምም ቅጣት እናም ይቅርታ ጠይቁ በህዝባዩ ማበል የቆማችሁበት ስራችሁ ሳይናድ የምትሰሩለት የወያኔው ስራ ሳይገባ ከጉድጓድ ከቀብሩ አፋፍ ላይ አሁን ላጥ በሉ ከህዝብ ጎን አብሩ አብራችሁም ሳሉ አሁን ነው ጊዜያችሁ ካምሯችሁ መፋቅ ወያኔን ማስወገድ ይቅርታ ብላችሁ ከህዝብ ጎን መቆም ከህዝቡ መዛመድ አንድ ሜትር ተኩል ክብ ሳይሆን ወገመድ አሁን በጨለማው ከህዝብ ወግናችሁ የናረመኔ በቃ ካላላችሁ በደማችን ጸጥቶ ሲወገድ ጨለማ ከተንኮታኮተ ጊዜው ካለፈማ ቀላ ቀሉን ተውት ይቅርታ ብትሆኑ ማን ነው የሚሰማ ይቅርታ ጠይቁ አው ይቅርታ እንጠየቅ ይልቅስ ጨለማ ሳይጠፋ ሳይነጋ ለሊቱ ይቅርታ ጠይቁ አሁን ነው ሰዓቱ እየታገልን ሞተንም እየታገልን ጌስታፖ ወያኔን ካፈር ጋር ቀላቅለን ጮራው ሲፈነጥቅ ቀብሩ ሲጠናቀቅ ያኔ አረ ያሳፍራ ያኔማ አይቻልም ማርም ብሎ ማልቀስ ይቅርታ መጠየቅ ጮራው ሲፈነጥቅ ቀብሩ ሲጠናቀቅ እናም ይቅርታ ጠይቁ። አዎ ይቅርታ እንጠይቅ። ይቅርታ ጠይቁ። እስከ መቼ ድረስ ለፋሽስት ወያኔ ማጠፋ ምትሆኑት ልክ እንደ ጠመኔ? ይቅርታ እንጠይቅ። አዎ ይቅርታ ጠይቁ።
ያኔ ጣላት ካልተባለ ምን ሊባል ነው? ዘመን ተለውጦ ጉዞ የኋልዮሽ መሻሻል ጠፋና ክብርን አስረክቦ አገር አስበልቶ ምን ሊሆን ድንፋታ? መቼስ ሊከበር ነው ያገር ህልውና። እንደተባለው ሁሉ የውድ አገራችን ኢትዮጵያ ክብሯ ቅርሷ ታሪኳና ህዝቧ መሆኑ ቀርቶ በሚታቢራ ወደ ተተካበት ጊዜ ደርሰናል። በዚያው ልክ ደግሞ ታሪክን የሚያፈርሱ የሚበርዙና የሚክዱ ፈልፈላዎች ገንጣዮችና የፈረንጅ ቅጥረኞችም ፈልተዋል። ታሪክን መካድና ለማጣመም መሞከር ይቻላል፣ ግን ይህን እኩይ ተግባር ሐቅ ነው ብሎ አሳምኖ መባጀቱ ከንቱ ልፋት ነው። ውሎ አድሮ ይጋለጣል፣ ታሪክም ይስተካከላል። የየካቲት 1966 አብዮት 40ኛውን ዓመት ስናከብር የዚያን ህዝባዊ እንቅስቃሴ ይዘት ሊያራክሱና በሐሰት መልክ ሊያቀርቡ የሚጠሩት ደግሞ ባልሞት ባይ ተጋዳይነት እየተራወጡ ናቸው። በዚህ ላይ ከጀመርነው ፈቅ እንበልና አገራችንን ያጠፉና ትውልድን የጨፈጨፉ አረመኔዎች ተይዘው ለፍርድ ይቀርቡ ሲባል በከተማይቱ ያሉ በርከት ያሉ ጠበቆች አለንላቸው ብለው መነሳታቸውን፣ ይህንንም ፍጥነትና መቆርቆር ለሌሎች አለማሳየታቸውን ሳንጠቅስ ማለፍ የለብንም። ነፍሰ ገዳዮቹንም በወንጀላቸው ሁሉ አጅበው ሐሰታቸውን እንዲያሰራጩ የተባበሯቸውንም ሁሉ የኢትዮጵያ ህዝብ የሚፋረዳቸው ይሆናል። ወደ ጀመርነው ስንመለስ ደግሞ የካቲትን ምክንያት አድርገው ሐሰታቸውን ለመርጨት የተነሱት ክፍሎች ወንጀሉን በታገለውና ደሙን ባፈሰሰው ትውልድ ላይ ጥለው ጉሮ ሸዋይ ሊሉ ተነስተዋል። ኢሕአፓና መኢሶን ተፋጁ እንጂ ደርግ ምንም አላደረገም የሚለውን፣ ደርግም ሆነ ሁለቱም ድርጅቶች አቋማቸው አንድ ነበር የሚለውን ዛሬም እያስተጋቡ ናቸው። ሌሎች ደግሞ ፈቅሉና ወያኔና ኢሕአፓ መጋጨት አልነበረባቸውም ከማለት አልፈው በጠብጫሪነትም የፈረደበትን ድርጅት ሊወነጅሉ ይሞክራሉ። ወያኔ ጣላት ካልተባለ ምን ሊባል ነው ያልነው ሐቀኛ አቋም ለጊዜው እናቆየውና ወደ የካቲት እንመለስ። አብዮቱ በግብታዊነት ፈነዳ ቢባልም የፍንዳታውን ወይም መቀጣጣያውን ወቅት ለመግለጽ እንጂ አብዮቱ የዘመናት በደልና የታፈነ የህዝብ ብሶት ውጤት ነበር። አንድ መጽሐፍ ጻፍክ የሚል የደርግ አረመኔ ቀድመ የካቲት የታየ የህዝብ አመጽና ትግል የለም ብሎ ሸምጥጦ ቢዋሽም ኢትዮጵያ በአርሶ አደሮች አመጽ ከባሌ እስከ ጎጃም ወዘተ፣ በተማሪዎች እንቅስቃሴ፣ በመፈንቅለ መንግስት ሙከራዎች፣ በላባደሩ ትግል፣ በአማጽያን ብረት ማንሳት ስትታመስ የነበረች ናት። የአጼው ስርዓት ለውጥን ማስተናገድ ያቃተው ጭፍን አምባገነናዊ ያገዝ ነበርና ለአብዮቱ ራሱን አጋለጠ፣ ራሱንም ገዝግዞ ጣለ። ሐቁ ይህ ነው። ይህ ስር ነቀል ዴሞክራሲያዊ ለውጥ የጠየቀን የህዝብ ትግል ምርጥ መኮንኖች ነን ባዮች አደናቅፈውት ወታደራዊ አምባገነንነትን አሰፈኑ። ህዝባዊ ዴሞክራሲያዊ ሪፑብሊክና የህዝብ ሉዓላዊነት ይል የነበረው ኢሕአፓና ደርግ ከመጀመሪያውም እንኳ አንድ ሊግባቡ የሚችሉ ኃይሎችም አልሆኑ። መኢሶንና ኢሕአፓ ግራ ድርጅቶች ቢሆኑም የወሰዱት አቋም የተለያየ ነበርና መቃረናቸውን ማስወገድ የሚችሉበትን ሞክረው የነበረ ቢሆንም መንገድ አልነበረም። የሶስቱም ግንዛቤና ተረጓጎም ማለትም ሶሻሊዝምን በተመለከተ የተለያየና የተቃረነም ነበር። ሁኔታውን በሚገባ ያጤነው ሁሉ ክፍል ይህን ሊረዳ ይችላልና አሁንም የሚችል ሲሆን ጥራዝ ነጠቆችና ለወያኔ ሽፋን ለመስጠት ራሳቸውን ምሁር ወይም ጋዜጠኛ ብለው ያሉ ክፍሎች ግን አገር አጥፊውንና አብዮት አውዳሚውን ደርግና ሐራሪ ፈርጣጩን እንዳወግዙ ኃላፊነትን ይደለድላሉ ያከፋፍላሉ። በመሆኑም ያለውና የተፈጀው ሰለባ የሆነው ኢሃፓን በተጠያቂነት ይከሳሉ። ሰልፋቸው ጸረ ህዝብ፣ ተልእኳቸው ደግሞ ደርጋዊና ወያኔያዊ ነው። ኢሃፓ ከወያኔ የተጣላውና የተዋጋው በቅድሚያ ወያኔ በየጊዜው ከአጋሮቹ ሻቢያ፣ ሱዳን ወዘተ ጋር ሆኖ የከፈተበትን ጥቃትና ጦርነት ለመከላከል መሆኑን ወያኔና ጭፍሮቹ ሊክዱ ቢሞክሩም የሚሳካላቸው አይደለም። ወያኔ በከፈታቸው ጸረ ኢሃፓ ጦርነቶች በርካታ ኢሃፓዎች ተሰውተዋል። ከገመቹ እስከ ገለብ ደረጀ ዋሲሆን ብዙ ጀግኖች፣ ብዙዎችም ደብዛቸውን አጥፍቷል። ወያኔ የህዝብ ጠላት የማይሆንበት ምንም ምክንያት አልነበረም የለም። መሰረታዊ መርሆዬ ትግራይን ነጻ ግዛት ማድረግና ኢትዮጵያን በብሔረሰብ መገነጣጠን ነው ብሎ የተነሳ ቡድን ነበር። ትግላችን ጸረ አማራ ነው ብሎም በግልጽ ያስቀመጠ ድርጅት ነበር። በናቅፋ ነድፎት በደደቢት የጣለው በሽታ ደግሞ ጸረ ኢትዮጵያዊነት ነበር፣ ዛሬም ነው። ሆኖም ኢሃፓ ከዘጠኝ ጊዜ ባላነሰ በትግራይ መሬት ይህን ጠባብ ቡድን ሊያወያይ ሊያግባባ ሞክሮ ነበር። ካቲምባ ውጊያ በኋላ እንዲሁ በሱዳን ሟቹን የወያኔ ቁንጮ የኢሃፓ መሪዎች አግኝተው አወያይተውት የነበረ ሲሆን ወያኔ ኢሃፓን ስትራቴጂያዊ ወይም ዘላቂ ጠላት ብሎ የወሰነውን ቅንጣትም አልቀየረም። ኢሃፓ ደግሞ የተመሰረተውና የታገለውም ለኢትዮጵያ ህዝብና ለሀገራችን ሉዓላዊነት ነበርና ነውም። ወያኔን ጠላት ብሎ መፈረጅ የማያመልጠው ግዳጅ ሆኖበት እነሆ እስከዛሬ በጸረ ወያኔው ትግል ተሰማርቶ ይገኛል። ወያኔ በሰላም ቅራኔን ፈቶ መታገልን ካለመፈለጉ ሌላ ከትግራይ ውጡልን ብሎ እያለ የትግራይ ተወላጆች የሚታገሉለትንና የሚታገሉበትን ኢሃፓን ለማጥፋት ከሻዕቢያ አብሮ ዘመተ። በ1983ም የታየው ይህ ነው። ወያኔን ወዳጅ ብለው ያሽቃበጡለት ሌሎች ጠባቦች ለምሳሌ ሳይውል ሳያድር ምሳቸውን ቀምሰው ያውም በሚያሳፍር ደረጃ አገር መልቀቂያ ቪዛ ተሰጥቷቸው አባሎቻቸውን አሳፍሰው ፈርጥጠዋል። በነገራችን ላይ ዛሬ ወያኔ ሲወጠር አለንልህ ሊሉት የበደኑና አሶሳ ወንጀለኞች ሊመለሱለት አቀደዋል። የወያኔ ማንነትና ምንነት ስልጣን ሲይዝ የተከሰተ ሳይሆን ገና ሲመሰረት ሲዳዳ የነበር ነው። በየካቲት ህዝብ በኢትዮጵያዊነት ሲታገል ወያኔ በጠባብ ብሔረተኛነት ሊደራጅ ነው የተነሳሳው። ገና ከመስረታው ነው ኤርትራ የኢትዮጵያ ቅኝ ግዛት ናትና ነጻ መውጣት አለበት ያለው። የብሔረሰቦች መብትን ማወቅን በግንጠላ ብቻ የወሰነውም ገና ሲመሰረት ነው። ዛሬ መለስ ብሎ ታሪክ ሊበርዝና ኢትዮጵያዊነት ያውም ዛሬም የሌለውን ሊላበስ ቢጥር ከቅጥረኞቹ በስተቀር ማንንም አያሳምንም። ወያኔን ማወቅ ተስኗቸው የተወናበዱለት ሁሉ መጨረሻቸው አላማረም። መደረግ ያለበትን ትግል ሁሉ ይዘቱን የሳቱ ውድቀትን ካባችን ብለዋል። ወያኔ አገርን ህዝብን አጠፋ እንጂ በምድሪቷ ሰላምን ብልጽግናን አላመጣም። የአገር መሬት ለባዕድ ሸጠ አስረከበ እንጂ ሉዓላዊነትን አላስከበረም። ዛሬም ግራ ቀኙ ሲጨንቀው ጊዜ ያለፈበትን ትግራይ ትግርኝን ነፍስ ሊዘራበት ሻቢያን መለማመጥን በስልትና አለሀፍረት ተያይዞታል እንጂ ከኢትዮጵያ ህዝብ ጋር ያለውን ቀዳሚና የማይታረቅ ቅራኔ በአግባብ ሊያረግብ ሊፈታ አልጣረም። ታዲያ ጠላት መባል ሲያንሰው ነው? ትናንትም ሆነ ዛሬ ወያኔ የህዝብና የአገር ጠላት መሆኑን የሚክድ ዜጋ ኢትዮጵያዊነቱ በጥያቄ ይገባል። ትግሉ እንዳይደናገር የሚፈልግ ማንም ዜጋ ደግሞ ጠላትና ወዳጁን መለየት መቻል አለበት። ይህ ከተባለ ደግሞ የህዝብ ወገኖች ወያኔን ከጥቅም ውጭ ሊያደርጉ በቻሉበት ጊዜ አለማድረጋቸው ስህተት መሆኑን ነው መናገር የሚኖርብን። ከዚህም አንጻር ወያኔና የኢትዮጵያ ህዝብ፣ ወያኔና ኢሃፓ ተመሳሳይ አቋም ነበራቸው ብሎ መለፈፍ ጨዋሂውን ለትዝብት ይዳርጋል፣ ጥራዝ ነጠቅም ሊያሰኝ ይችላል። በመሰረታዊ ዓላማ ደረጃ ኢሃፓ ታግዬ የሆነ ክልልን እገነጥላለሁ ብሎ የማያውቅ ከመሆኑ ሌላ ወያኔ ይህን እኩይ ዓላማ ይዞ በ1967 ዓመተ ምህረት ማኒፌስቶ የሚለውን ሲያወጣ በመጀመሪያ የተቃወመው ኢሃፓ ነው። ኢሃፓ የብሔረሰቦችን መብት አውቃለሁ ያለ ሲሆን ይህን የሙሉ መብት አውቀና ያቆራኘው ህዝብ በዲሞክራሲ ባንድ መኖር መቻል ወይም ይችላል ከሚለው ጋር ነበር። ወያኔ ግን የኢትዮጵያ ህዝብ ቀዳሚ ቅራኔ በብሔሮች መካከል ያለው ልዩነት ነው ከመአለቱ በተጨማሪ የኢትዮጵያ ህዝብ ባንድነት ሊኖር ይችላል የሚሉት የሸዋ አማራትም ክህተኞች ብቻ ናቸው ብሎ ይህንንም በመሰረታዊ መርሁ ማኒፌስቶ ውስጥ አስፍሮ ነበር። ወያኔ ለባዳ ከምዕራብ እስከ ሊቢያ ከሶማሊያ እስከ ሱዳን በጨፈኑ ያደረ ሲሆን ዛሬ ሀገራችንን መሬት ለሱዳን ማስረከቡ የለመደበት ጉዳይ ነው። ኢሃፓ ግን ለሀገር ሉዓላዊነት ታገለ እንጂ ለባዳን ያገርን ጥቅም አሳልፎ መስጠት ሲያልፍም ያልነከው መሆኑን ታሪክ ይመሰክራል። ቀጥረኝነትን ትናንትም ዛሬም ባለመቀበሉ የደረሰበት ጉዳትና ጥቃትም ቀላል አልነበረም አይደለምም። በዚህ የተነሳ ግን ኢትዮጵያን አጋልጦ ጥቅም ሊያገኝ አልጣረም። ድርግና ወያኔ እንዲሁም ጭፍሮቻቸው ድርጅቱ ወራሪ የሶማሊያን ጦር ደገፈ ቢሉም ሐቆ ግን የኢሃፓ አባላት በተለይም በጦር ውስጥ የነበሩት ወራሪውን ታግለው መስዋዕት መቀበላቸውን ያረጋግጣል። ወያኔ የቅጥፈቱ የተጋለጠና አልታመን ያለ በመሆኑ በነጻ ጋዜጠኛ ስም የኮለኮላቸውን ቀጥረኞችን ማስተንፈሻዎችን ይህንኑ ነጋጠባ እንዲያሰራጩ አዟል። ሱዳን የቋራን መሬት ሊወስድ ሲነሳ ኢሃፓ ተቃውሞ በህዝብ ድጋፍ አባረረው እንጂ ናውሰድ ብሎ የአገር መሬትና ሉዓላዊነትን ለብረትና ጥይት አለወጠም። ወያኔ ግን መሸጥ የለመደ እናቱን ያስማማል ራሱን የሚሸጣል ሆኖበት አለ። የህዝብ ጠላት ሆኖ ቀጥሏልና መጥላት ብቻ ሳይሆን ልንዋጋውና ልናስወግደው ብሔራዊ አገራዊ ግዳጅ አለብን። በመሆኑም ኢሃፓን ጣላት ብሎ እስከዛሬ ማጥቃቱ የሚተበቅ ነው። ሁኔታውም ለኢሃፓ ማንነት በቂ መስከር ይሆናል። የወያኔን ዘላቂ ጸረ አማራነትና ጸረ ህዝብነት ደግሞ ለመካድ መነሳት ዘበትና ከንቱነትም ነው። ሰማት ጀግኖችን መቼም አንረሳም፣ ታሪካቸውንም አናስደፈርም። ጸረ ወያኔው ትግላችን ይፋፋም።
Yes, I'm so high.